ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ምሽት ዝግጅታችን አሁን ጀመረ። ለወራት የቆየው የአስቸኳይ ጊዜ አዋጅ ዛሬ ያበቃል። የሰማችሁት ከአስቸኳይ ጊዜ አዋጁ ጋር በተገናኘ አዋሽ አርባና በአዲስ አበባ ታስረው የቆዩ መሆናቸውን ከጠበቆቻቸው አንዱ የሆኑት ጠበቃና የሕግ አማካሪ ሰለሞን ገዛኸኝ ለአሜሪካ ድምፅ የተናገሩትን ነበረ። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። በርካታ ረቡዕ ግንቦት 7 2016 በርካታ የአገር ውስጥና የውጭ ዘገባዎችን ይዘመተናል። ጤና ይስጥልን አድማጮች፣ እንደምናመሻችሁ። ፕሮግራሙን በመብራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ለዓለም ዜናው እንግዱ ወልዴ በስቱዲዮ ይገኛል። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ሃሽታግ ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብረናችሁ እንድትቆዩ እንጋብዛለን። አሁን በቅድሚያ ለዓለም ዜናዎቹ ወደ እንግዱ ወልዴ።
በድጋሚ እንደምናመሻችሁ። ሩሲያ ተጨማሪ ወታደራዊ አሰልጣኞችን ወደ ቡርኪና ፋሶ እንደምትልክ አስታወቀች። ደቡብ ኮሪያ ከአፍሪካ ጋር ያላትን የልማት ትብብር እንደምታሳድግ ማስታወቋ፣ እስራኤላዊ ብሔርተኞች በኢየሩሳሌም ዓመታዊ ሰልፋቸውን አደረጉ፣ እንዲሁም በፊኒክስ በሙቀት የተጠቁ ሰዎችን በበረዶ መጠቅለል መፍትሄ ሆነው ቀረበ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ሩሲያ ወደ ቡርኪና ፋሶ ተጨማሪ ወታደሮችን እንደምትልክ በምዕራብ አፍሪካ ጉብኝት በማድረግ ላይ ያሉት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አስታውቀዋል። ከዩክሬን ወረራ ወዲህ ከምዕራቡ ዓለም ጋር ያላት ግንኙነት የሻከረው ሩሲያ በአፍሪካ ተጽዕኖዋን ለመጨመር በመጣር ላይ ነች። በአህጉሪቱ የሚገኙ የሩሲያ ወታደራዊ አሰልጣኞችን ቁጥር እንደምትጨምርና በመከላከያ ሰራዊት ውስጥ የሩሲያ ተወካዮችን እንደምታሰለጥንም ላቭሮቭ ዋጋዱጉ ውስጥ ተናግረዋል። ትናንት ማክሰኞ በቡርኪና ፋሶ የገቡት ላቭሮቭ ከወታደራዊ አገዛዝ መሪው ካፕቴን ኢብራሂም ትራኦሬ ጋር ተነጋግረዋል። የትራኦሬ ወደ ሥልጣን መምጣት ግንኙነታቸውን እንዳጎለበተው ላቭሮቭ ጨምረው አስታውቀዋል። በእንደ አውሮፓን አቆጣጠር መስከረም 2022 በመፈንቅለ መንግሥት ወደ ሥልጣን የመጡት የቡርኪና ፋሶ ወታደራዊ መሪዎች የፈረንሳይ ወታደሮችንና ዲፕሎማቶችን ከአገሪቱ አባረው ለወታደራዊ እገዛ ፊታቸውን ወደ ሩሲያ አዙረዋል። ከአልቃይዳ እና ከእስላማዊ መንግሥት ጋር የወገኑ እስላማዊ ነውጠኞች በእንደ አውሮፓን አቆጣጠር 2015 በቡርኪና ፋሶ ጥቃት ከከፈቱ ወዲህ በሺህ የሚቆጠሩ ሰዎች ሲገደሉ 2 ሚሊዮን ደግሞ ተፈናቅለዋል። ደቡብ ኮሪያ ከአፍሪካ ጋር ያላትን የልማት ትብብር እንደምታሳድግ አስታውቃለች። 48 ከሚሆኑ የአፍሪካ ሀገራት መሪዎች ጋር ጉባኤ ተቀምጣ የነበረችው ደቡብ ኮሪያ በማዕድን ኃይል እና የፋብሪካ ምርቶችን የተመለከቱ 47 ስምምነቶችን ተፈራርማለች። ደቡብ ኮሪያ ከአፍሪካ ጋር ለመጀመሪያ ጊዜ ባካሄደችው ምክክር ከ23 አገራት ጋር ስምምነት ስትፈራረም አህጉሪቱ ያላትን ሰፊ የማዕድን ሀብትና የውጭ ንግድ ለመጠቀም በማለም እንደሆነ ተመልክተዋል። በዓለም ያለው የአቅርቦት ሰንሰለት በጂኦፖለቲካ ችግሮች ምክንያት እየተስተጓጎለ በመሆኑ የአፍሪካ ሚና አስፈላጊ ሆኖ መገኘቱን የደቡብ አፍሪካው ፕሬዚደንት ዩን ሱክ ዮል በጉባኤው ላይ ተናግረዋል። በማዕድን ረገድ ከአፍሪካ ሀገራት ጋር ሽርክና መፍጠር እንደሚሹም ፕሬዚደንቱ ጨምረው ተናግረዋል። ደቡብ ኮሪያ ለአፍሪካ የምታደርገውን የልማት ድጋፍ ወደ 10 ቢሊዮን ዶላር ለማሳደግ እንደምትሻና የውጭ ንግድን ለመደገፍና የደቡብ ኮሪያ ኩባንያዎች በአፍሪካ መዋለ ንዋይ እንዲያውሉም 14 ቢሊዮን ዶላር እንደመደበች ፕሬዚደንቱ አስታውቀዋል። በአስር ሺህ የሚቆጠሩ እስራኤላዊ ብሔርተኞች በኢየሩሳሌም ፍልስጤማውያን በብዛት በሚኖሩበት አካባቢ ዓመታዊ ሰልፋቸውን አድርገዋል። አንዳንዶቹ ሰልፈኞች ሞት ለአረቦች ሲሉም ተደምጠዋል። በአመታዊ ሰልፉ ላይ ዘር ተኮር ስድብና ድብድብም ይስተዋላል። የእስራኤልና ሐማስ ጦርነት እየተካሄደ ባለበት ወቅት ጸጥ ብላ የነበረችው ኢየሩሳሌም ዛሬ የተካሄደው ሰልፍ የተስፋፋ ግጭት እንዳያስከትል ተሰግቷል። ከሶስት አመታት በፊት የተካሄደውን ተመሳሳይ ሰልፍ ተከትሎ በጋዛ የ11 ቀናት ጦርነት ተካሂዶ ነበር። የኢየሩሳሌም ቀን በሚል የሚካሄደው አመታዊ ሰልፍ እስራኤል ምስራቅ ኢየሩሳሌምን የያዘችበትን ቀን ለማክበር ነው። በእንደ አውሮፓውያን አቆጣጠር 1967 የተካሄደውን ጦርነት ተከትሎ እስራኤል በአይሁዶች በክርስቲያኖችና በእስልምና እምነት ተከታዮች ዘንድ ቅዱስ ስፍራ ተደርጋ የምትታየውን ምስራቅ ኢየሩሳሌምን ተቆጣጥራለች። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ዜግነቱ ሶሪያ የሆነ አንድ ግለሰብ በሊባኖስ የአሜሪካ ኤምባሲ ላይ ዛሬ ረቡዕ ተኩስ ከፍቶ እንደነበር ታውቋል። በሰራተኞቹ ላይ የደረሰ ጉዳት እንደሌለ ኤምባሲው አስታውቋል። ግለሰቡ በኤምባሲው ላይ ተኩስ መክፈቱን ተከትሎ ከወታደሮች ጋር የተኩስ ልውውጥ የተደረገ ሲሆን ተጎድቶ ወደ ሆስፒታል መወሰዱን የአገሪቱ ሰራዊት አስታውቋል። በጉዳዩ ላይ ምርመራ በመካሄድ ላይ መሆኑንና ከጸጥታ ባለሥልጣናት ጋር በቅርብ በመስራት ላይ መሆኑን ኤምባሲው በማኅበራዊ ሚዲያ አስታውቋል። በሁለተኛው የዓለም ጦርነት የተባበሩት ኃይሎች ኖርማንዲ ፈረንሳይ የገቡበት 80ኛ ዓመት ክብረ በዓል ላይ ለመገኘት የአሜሪካው ፕሬዚደንት ጆ ባይደን ፓሪስ ገብተዋል። የፕሬዚዳንቱ ጉብኝት ሩሲያ በዩክሬን ላይ ወረራ በፈጸመችበት በዚህ ወቅት ጠንካራ የሆነ አትላንቲክን ተሻጋሪ ግንኙነት አስፈላጊ መሆኑን አጽንኦት ለመስጠት ያለመም ነው ተብሏል። ባይደን በተደጋጋሚ ፈረንሳይን ከጠንካራ የአሜሪካ አጋሮች አንዷ እንደሆነ ሲገልጹ ቆይተዋል። ከሁለት ዓመታት በፊት አስተዳደራቸው ለመጀመሪያ ጊዜ ኦፊሳል ጉብኝት በአሜሪካ እንዲያደርግ የጋበዘው የፈረንሳይን መሪ ነበር። ባይደን በተጨማሪም የሁለተኛውን ዓለም ጦርነት በድል ለማጠናቀቅ ወሳኝ የሆነውን የኖርማንዲ ጦርነት ለማሰብ በተዘጋጀው ሥነ ሥርዓት ላይ ከተጋበዙት የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር እንደሚገናኙ ይጠበቃል። ባይደን ለጋዛው ጦርነት የሚሰጡት ድጋፍ የገጠመው ተቃውሞ ለዩክሬን ድጋፍ ለማሰባሰብ በሚያደርጉት ጥረት ላይ እንቅፋት እንደሆነ ተንታኞች በመናገር ላይ ናቸው። በመጨረሻም በአሜሪካ ፊኒክስ ከተማ በሙቀት የተጠቁ ሰዎችን በበረዶ መጠቅለል መፍትሄ ሆኖ ቀርቧል። ከመቶ ዲግሪ ፈረናይት በላይ በመቀቀል ላይ ባለው ደቡብ ምዕራብ አሜሪካ ውስጥ የምትገኘው የፊኒክስ ከተማ የአደጋ ሠራተኞች በሙቀት የተጠቁ ሰዎችን ሕይወት ለማትረፍ በበረዶ መጠቅለልን እንደ መፍትሄ በመጠቀም ላይ ናቸው። ማሪኮፓ በተባለው አውራጃ ባለፈው ዓመት 645 ሰዎች ከሙቀት ጋር በተገናኘ አደጋ ሕይወታቸውን አጥተዋል። በዚህ ዓመት የሰዎችን ሕይወት ለማትረፍ በሚል በአሜሪካ ሞቃቷ ከተማ ፊኒክስ በሚገኘው የእሳት አደጋ መከላከያ አገልግሎት በሙቀት የተጠቁ ሰዎች ወደ ሆስፒታል በሚወሰዱበት ጊዜ በበረዶው እንዲጠቀለሉ መመሪያ አውጥቷል። በማራቶን ሯጮችና በወታደሮች ጥቅም ላይ ሲውል የነበረው በበረዶ የመጠቅለል መፍትሄ በሆስፒታሎችም ተግባራዊ በመደረግ ላይ መሆኑ ታውቋል። በሰው ቁመት ልክ በተሰራው ከረጢት በረዶ በመሙላት የሚፈጸም ሲሆን ከተማዋ በተጨማሪም ሁለት የመቀዝቀዣ ማዕከላት ሌሊት ክፍት እንዲሆኑ አድርጋለች። በላስ ቬጋስ እና ፊኒክስ እስከ አርብ ባለው ጊዜ ውስጥ ሙቀቱ 110 ዲግሪ ፈረናይት ወይም 43.3 ዲግሪ ሰልሲየስ ስለሚደርስ ጥንቃቄ እንዲደረግ የአየር ትንበያ ባለሙያዎች አሳስቧል። በድሬዳዋ ከተማም ሙቀቱ የስራ ሰዓት እንዲቀየር ማስገደዱን ሰምተናል። ክብራትና ክብራን፣ ለምሽቱ የያዝነው ዜና በዚሁ ተጠቃሏል። ለቀሪ ዝግጅቶች ወደ ደረጀ ደስታ አመራቸዋሉ።
እንግዶ ወልዴን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ግንቦት 28 2016 ዝግጅታችንን ነው። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ይቆጣጠርልናል። የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። ዌብና ማህበራዊ ድረገጽ አሰናጃችን አበባየው ገበያው ናት። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ርዕስ እንለፍ። ለ10 ወራት የቆየው የአስቸኳይ ጊዜ አዋጅ ዛሬ ያበቃል። ባለፈው አመት ሐምሌ ወር በአማራ ክልል ላይና እንዳስፈላጊነቱም በመላ ኢትዮጵያ ተፈጻሚ እንዲሆን በህዝብ ተወካዮች ምክር ቤት ወጥቶ ለተጨማሪ ወራት የተራዘመው የአስቸኳይ ጊዜ አዋጅ ዛሬ ረቡዕ የሚያበቃ ሲሆን ከአዋጁ ጋር ተያይዞ በእስር ላይ የቆዩ ሰዎች እንዲለቀቁ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ጠይቋል። በሌላ በኩል አዋጁ በሚያበቃበት በዛሬው ቀን ከ112 በላይ ሰዎች በሽብር ተጠርጥረው ፍርድ ቤት ቀርበዋል። ተከሳሾቹ ከአስቸኳይ ጊዜ አዋጁ ጋር በተገናኘ በአዋሽ አርባና በአዲስ አበባ ታስረው የቆዩ መሆናቸውን ጠበቃው ሰለሞን ገዛኸኝ ተናግረዋል። ካለፈው ሐምሌ 28 ቀን 2015 ዓ.ም ጀምሮ የ10 ወራት ያህል ጊዜ የነበረው አዋጁ ዛሬ የመጨረሻ ቀኑ ቢሆንም በጉዳዩ ላይ ከመንግስት በኩል የተሰጠ መግለጫ የለም። ኬኔዲ አባተ።
በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ ካለፈው ዓመት ሐምሌ 28 ቀን 2015 ዓ.ም ጀምሮ ለስድስት ወራት የታወጀውና ለተጨማሪ አራት ወራት የተራዘመው የአስቸኳይ ጊዜ አዋጅ ዛሬ ረቡዕ ግንቦት 28 ቀን 2016 ዓ.ም በመጨረሻ ቀኑ ላይ ይገኛል። ለተከታታይ 10 ወራት የቆየው የአስቸኳይ ሁኔታ አዋጅ ዛሬ የሚያበቃ ከመሆኑ ጋር ተያይዞ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው መግለጫ ከአዋጁ አተገባበር ጋር ተያይዞ በእስር የቆዩ ሰዎች ሊለቀቁ ይገባል ብሏል። በሌላ በኩል የአስቸኳይ ጊዜ አዋጁ በሚያበቃበት በዛሬው ዕለት በአዋጁ አውድ ስር በቁጥጥር ስር ውለው በአዋሽ አርባና በአዲስ አበባ ለተለያየ የጊዜ መጠን በእስር ላይ የቆዩ በርካታ ሰዎች ፍርድ ቤት ቀርበዋል። በልደታ ከፍተኛ ፍርድ ቤት የጊዜ ቀጠሮ ችሎት ብቻ 112 ሰዎች መቅረባቸውን ከጠበቆቻቸው አንዱ የሆኑት ጠበቃና የሕግ አማካሪ ሰለሞን ገዛኸኝ ለአሜሪካ ድምጽ ተናግረዋል።
ዛሬ የነበረው ችሎት ከዚህ ከአስቸኳይ ጊዜ አዋጁ ጋር በተያያዘ አስራ የነበሩ ተጠርጣሪዎች በተለያየ ምድብ ተከፍለው በልደታ ምድብ የጊዜ ቀጠሮ ችሎት የቀረቡ ናቸው። ከዚህም ውስጥ የሶስት የቤተክርስቲያን ሰዎች ነበሩ። እነሱም መምህር በብርሃን ሴክናሪት፣ ዲያቆን ዮሴፍ እንዲሁም ደግሞ የማህበረ ቅዱሳን ሴበና አለችበት። ሌሎቹ ያው የፌደራል ፖሊስ አባላት ሲቪሎችም ባሉ ሌሎች ደግሞ ታዋቂ ከሆኑት ዶክተር ቴዎድሮስ ተክለማርያም የአብን ስራ አስፈጻሚ አባል እንዲሁም ደግሞ የአማራ ክልል የደህንነት አማካሪ እስክንድር እነሱ ያሉበት ነው። እዚህ ልደታ የቀረቡት
ፍርድ ቤት የቀረቡት ሁሉም ታሳሪዎች በሽብር የተጠረጠሩ ሲሆኑ ከመካከላቸው 88ቱ በፖሊስ ተጨማሪ የምርመራ ጊዜ ሲጠየቅባቸው በሌሎቹም ላይ አቃቤ ሕግ ለክስ መመስረቻ ጊዜ መጠየቁንም ጠበቃ ሰለሞን አክለው ገልጸዋል።
አራቱ መዝገብ ባንድ ላይ ተጠቃልሎ የቀረበ 88 ተጠርጣሪዎች ፖሊስ ተጨማሪ ጊዜ ቀጠሮ ነው የጠየቀባቸው። እነ ዶክተር ቴዎድሮስን በተመለከተ ያሉት አራት ተጠርጣሪዎች በተመለከተ በሌላ በኩል ደግሞ አዲስ አበባ ፖሊስ ሚሊኒየም አካባቢ ከነበረው ድርጊት ጋር በተያያዘ ተጠርጥረው የተያዙ ነበሩ። ወደ 20 ተከሳሾች እነሱን በተመለከተ አቃቤ ሕግ ክስ ለመመስረት 15 ጊዜ ይሰጠኝ የሚል ነበር። በጥቅሉ ሲታይ 4 መዝገቦች የጊዜ ቀጠሮ ሲሆኑ 2 መዝገቦች ግን 15 ቀን የክስ መመስረት አሉ። የጊዜ ቀጠሮዎችም የተጠየቀባቸው በሽብር ነው። አማራ ክልል ጋር በተያያዘ ሌሎቹ ሁለቱ መዝገቦች አቃቤ ክስ ለመመስረት የተጠየቀባቸው ሁለቱ መዝገቦች ያው በሽብር ክስ ለመመስረት ነው።
ተጠርጣሪዎቹን በመወከል በችሎት የተገኙ 5 ጠበቆች በፖሊስና በአቃቤ ሕግ የተጠየቀውን ተጨማሪ ጊዜ በመቃወም መከራከራቸውን ተናግረዋል። ከ112ቱ ተጠርጣሪዎች ውስጥ ከአንዱ በስተቀር የተቀሩት ከ3 እስከ 10 ወራት ለሚደርስ ጊዜ የታሰሩ መሆናቸውን በመግለጽ ፖሊስም ይሁን አቃቤ ሕግ ለምርመራና ክስ ለመመስረት ተጨማሪ ጊዜ ሊሰጣቸው አይገባም ብለው መከራከራቸውን ጠበቃው አስረድተዋል። በጉዳዩ ላይ ውሳኔ ለመስጠት ችሎቱ ለነገ ግንቦት 29 ቀን መቅጠሩንም ገልጸዋል። በተያያዘ በአስቸኳይ ጊዜ አዋጁ አውድ ለተለያየ ጊዜ ታስረው የቆዩ 26 ተጠርጣሪዎች በሌላ ችሎት ቀርበው እንደነበረም ጠቁመዋል። በአማራ ክልል የተፈጠረውን የጸጥታ መደፍረስ በመደበኛ የሕግ ማስከበር መንገድ መፍታት አዳጋች ሆኗል በማለት የሚኒስትሮች ምክር ቤት ሐምሌ 28 ቀን 2015 ዓ.ም ለስድስት ወራት የደነገገውና ጥር 24 ቀን 2016 ዓ.ም ለተጨማሪ አራት ወራት የተራዘመው የአስቸኳይ ጊዜ አዋጅ ዛሬ የመጨረሻ ቀኑ ቢሆንም ከመንግስት በኩል እስካሁን የተሰጠ መግለጫ የለም። የአሜሪካ ድምፅ ከመንግስት ኮሚኒኬሽን አገልግሎትና ከፍትህ ሚኒስቴር ምላሽ ለማግኘት ያደረገው ጥረት ለጊዜው ሊሳካል ቻለም። ያስቸኳይ ጊዜ አዋጁን ማብቃት በተመረከተ የጠየቅናቸው የፌደራል ፖሊስ ቃል አቀባይ አቶ ጄላን አብዲ በበኩላቸው በጉዳዩ ላይ ለፖሊስ ከመንግስት በኩል የደረሰው መረጃ እንደሌለ ተናግረዋል። በአስቸኳይ ጊዜ አዋጁ አፈጻጸም የተስተዋሉ የሰብአዊ መብቶች ጥሰቶችን በተመለከተ ከዚህ ቀደም በተለያዩ ጊዜያት ሪፖርቶችን ያወጣው ኢሰመኮ በዚሁ አዋጅ አተገባበር አውድ ውስጥ በእስር ላይ የቆዩ ሰዎችን ከመልቀቅ በተጨማሪ መደበኛው የህግ አተገባበር ሂደት እንዲመለስም ጥሪ አቅርቧል። በተለያዩ የአማራ ክልል አካባቢዎች የተጣሉ የእንቅስቃሴ ገደቦች እንዲነሱና ሌሎች ማህበራዊ አገልግሎቶች እንዲመለሱም ኢሰመኮ በዛሬው መግለጫው አክሎ ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በመቱ የሙሉ ወንጌል አማኞች ላይ ደረሰ የተባለው ድብደባ እንዲጣራ የአብያተ ክርስቲያናት ህብረት ጠየቀ። ባለፈው ሳምንት እሁድ በመቱ ከተማ ለወንጌል ስርጭት በወጡ የሙሉ ወንጌል አማኞች ላይ ደረሰ የተባለው ድብደባ እንዲጣራ የኢሉ አባቦር አብያተ ክርስቲያናት ህብረት ጠየቀ። ችግሩ የተከሰተው ያለ ፍቃድ ስብከት አደባባይ ላይ በመውጣቱ መሆኑን የጠቀሱት የከተማው ከንቲባ ማስተባበያ ሰጥተዋል። ገልሞ ዳዊት ተጨማሪ አለው።
ባለፈው ሳምንት እሁድ ግንቦት 25 ቀን 2016 ዓ.ም በኢሉ አባቦር ዞን መቶ ከተማ በወንጌል ስርጭት ላይ ነበሩ በተባሉ የሙሉ ወንጌል አማኞች ላይ በጸጥታ አካላት እንደተፈጸመ የተገለጸው ድብደባ እንዲጣራ የወንጌል አማኞች አብያተ ክርስቲያናት ህብረት መንግስትን እየጠየቁ መሆናቸውን የዞኑ የህብረቱ ሰብሳቢ ቄስ ያደታ ደብላ ለአሜሪካ ድምጽ ተናግረዋል።
እኛ የወንጌል ሰዎች ነን፣ ምሳሌ መሆን እንፈልጋለን። የሰላም ችግር አለ በተባለ ጊዜ በጋራ እየተነጋገርን ስናገለግል ነበር። ስለዚህ ሊጎዳን የሚፈልግ የመንግስት አካል አለ ብለን አናምንም። ሆኖም በዚያ ውስጥ ተሰክስገው ጉዳት ሊያደርሱብን የሚቃጡ ግን የሉም ማለት አይደለም። ይህን ጉዳይ ከከንቲባው ጽህፈት ቤት ጋራ ተነጋግረናል። የህግ አካልም ጉዳዩን እንደያዘው ተገልጾልናል።
በእለቱ በተፈጸመባቸው ድብደባ ጉዳት የደረሰባቸው ልጆች ህክምና ማግኘታቸውን ቄስ ያደታ አክለው ተናግረዋል። ቤተክርስቲያን ውስጥ የነበረውን ስርዓት ከጨረሱ በኋላ ለምስክርነት ወደ ከተማ ሲወጡ ጉዳት እንደደረሰባቸው ኤደን ግርማ የተባለች ወጣት ስለ ሁኔታው አስረድታለች።
ሶሪዳቦ አካባቢ ስንደርስ ፖሊሶችና ምልሻዎች በፓትሮል መኪና መጡ። ከመኪና እንደወረዱ እኛን ቁጭ በሉ አሉን። በቤተ ክርስቲያናችን መኪና ላይ የነበሩትን ወጣቶች ወደ ፖሊስ ጣቢያ ወሰዷቸው። የተቀመጥነውንም ተነሱ ብለውን ወደ ፖሊስ ጣቢያ ወሰዱንና አስፋልት መንገዱ ዳር አስቀመጡን። አመሻሹ ላይ የተያዙ ልጆች ሲለቀቁ አንዱ ኃላፊ ተረጋጉ፣ በስሜት የሚሆን ነገር የለም እያልን እያወራን ከኋላችን ምልሻዎችና ፖሊሶች ድብደባ ጀመሩ። እኔ ጭንቅላቴን ተመትቼ ደምቻለሁ። ብዙዎቻችን ሆስፒታል ገብተን ታክመን ወጥተናል።
የኢሉ አባቦር ዞን የወንጌል አብያተ ክርስቲያናት ህብረት ሰብሳቢ ቄስ ያድታ ደበላ በድብደባው ቢያንስ 10 ሰዎች በሆስፒታል የህክምና እርዳታ ማግኘታቸውንና ህክምና ሳያገኙ ወደ ቤታቸው የተመለሱ ጉዳተኞችም እንዳሉ ገልጸዋል። የጸጥታ አካላቱ ፈጽመውታል ስለተባለው ድብደባ የተጠየቁት የመቱ ከተማ አስተዳደር ከንቲባ አቶ ተሻለ ጀርሶ እንዲህ ያሉ የአደባባይ የትምህርት መርሃ ግብር ለማካሄድ ፍቃድ እንደሚያስፈልግ ገልጸዋል።
ለእሁዱ ፕሮግራም ግን የተሰጠ ፈቃድ የለም። በአንጻሩ ግንቦት 11 ቀን በተካሄደ ተመሳሳይ መርሃ ግብር ፈቃድ ተሰጥቶ ነበር። ባልተፈቀደው የአደባባይ የትምህርት መርሃ ግብር ከጸጥታ መዋቅሩ ጋራ ግጭት ተከስቷል። ወጣቶቹን ያለ ፈቃድ ወደ መንገድ ይዞ የወጣው ማን ነው? በጸጥታ መዋቅራችን ውስጥ ስህተት ተፈጽሟል ወይ የሚለውን የሚፈትሽ ቡድን ተቋቁሞ ምርመራ እየተካሄደ ነው።
በቁጥጥር ውለው የነበሩ አማኞች እንዲፈቱ መደረጉን የገለጹት ከንቲባው በጸጥታ አካላት ተፈጽመዋል የተባለውን ድብደባ የሚያጣራ ቡድን ተቋቁሞ ስራ መጀመሩንም ጠቁመዋል።
የደረሰው ቀላል ጉዳት ነው። ጥቃቱ በተፈጸመ ማግስት በዕለቱ ከተጎዱት አማኞች በሆስፒታል ተገኝቶ ያገኘነው ሰው አልነበረም። ጉዳት ደርሶባቸው ታክመው የወጡ እንደነበሩ ግን የሆስፒታሉን ማስረጃ አይተናል።
በተመሳሳይ ዜና በዛው በኢሎባ ቦርዞን ዲዶ ወረዳ ባለፈው ግንቦት 18 ቀን 2016 ዓ.ም ምረት በድቻኖ ቀበሌ በሚገኝ የቃለውት ቤተክርስቲያን ውስጥ በእስራታ አምልኮ ላይ በነበሩ አማኞች ላይ ተፈጸመ በተባለው ጥቃት ጉዳት መድረሱን አቶ ዳንኤል ተስፋዬ የጎርዶሞ ቃለውት ቤተክርስቲያን አጥቢያ ኃላፊ ተናግረዋል።
ግንቦት 18 ቀን የቤተክርስቲያኑን ግንባታ መጠናቀቅ አስመልክቶ የምስጋና መርሃ ግብር ነበረን። በአምልኮ ላይ ይያለን ከ20 በላይ የሚገመቱ የተደራጁ ሰዎች ድንጋይ፣ ገጀራና የተለያዩ ነገሮችን ይዘው ገብተው ጥቃት ከፈቱብን። በእለቱ ቃል ሲያካፍል የነበረው አቶ ደረጀ በድንጋይ ጭንቅላቱን ተመታ። ይስሐቅ ቡላ የሚባል ልጅ ኩላሊቱ አካባቢ ተመታ። እነዚህ ሰዎች አሁንም በመቱ ካርል ሆስፒታል በሕክምና ላይ ናቸው። ሌሎች 19 ሰዎች ደግሞ መጠነኛ ጉዳት ደርሶባቸዋል። ጥቃቱን ያስቆሙት የፖሊስ አባላት ናቸው። ባለፈው ሳምንት እሁድም የቤተክርስቲያን አምልኮ የፈጸምነው በጸጥታ ኃይል ታጅበን ነበር።
የአጥቢያው ኃላፊ አቶ ዳንኤል ጥቃቱን ያደረሱት የሌላ ሃይማኖት ተከታይ እንደሆኑ ገልጸዋል። ቤተክርስቲያኒቱ ያለችበት መሬት ከግለሰብ የተበረከተ መሆኑን አውስተው በኋላ ላይ ክስ ተከፍቶ በዞን ፍርድ ቤት ለቃለውት ቤተክርስቲያን መወሰኑን ተናግረዋል። ከውሳኔው በኋላ እንደተሰራ የተቀሰሱት ቤተክርስቲያን ባለፈው ሚያዝያ 24 ቀን 2016 ዓ.ም ምረት በቃጥሎ ተጎድቶ ዳግም መሰራቱንም ተናግረዋል። ግጭቱን ያስከተለው በመሬቱ ይዞታ ላይ የተፈጠረው ዝግብ ነው የሚሉት የዲዱ ወረዳ ምክትል አስተዳዳሪ አቶ ከማላሰን ችግሩን ለመፍታት እየተሰራ ባለበት ጥቃቱ መፈጸሙን ለአሜሪካ ድምጽ አስረድተዋል።
በይዞታ መብት የተፈጠረውን ልዩነት መሃል ገብተን ያወያየን ባለንበት የተደራጁ አካላት ግጭት ለማነሳሳት ያደረሱት ጥቃት ነው። በጥቃቱ ሁለት ሰዎች ቆስለው በሆስፒታል ህክምና ላይ ናቸው። ከወንጀሉ ጋር ተያይዞ 15 ሰዎችን በቁጥጥር ስር አውለን ምርመራ እየተጣራባቸው ይገኛል።
ጥቃት ደርሶበታል የተባለው የቃለውት ቤተክርስቲያንና መስጂድ ተቀራርቦ መሰራቱ የችግሩ መንስኤ ነው ያሉት አቶ ከማል አሁንም ዳግም ችግር እንዳይፈጠር ውይይቶች እየተካሄዱ እንደሚገኙና የጸጥታ አካላትም ተገቢ ክትትል እያደረጉ እንደሆነ አክለው ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
በደቡብ አፍሪካ በቅርቡ በተካሄደው ምርጫ የአፍሪካ ብሔራዊ ኮንግረስ ፓርቲ ወይም ANC አብላጫ ድምጽ በማግኘት አልቻለም። ይህ ማለት ፓርቲው አገሪቱን ለማስተዳደር ከተፈለገ በታሪኩ ለመጀመሪያ ጊዜ ጥምረት መፍጠር ያስፈልገዋል። ይህ ከሆነ ሂደቱ ምን ይመስላል? በአገሪቱ የውስጥም ሆነ ዓለም አቀፍ ፖሊሲ ላይ የሚኖረውስ ተጽዕኖ ምን ይሆናል? የቪኦኤ ዘጋቢ ማርያማ ዲያሎ ከናይሮቢ ተከታዩን ልካለች፣ እንደሚከተለው ይቀርባል። ደቡብ አፍሪካውያን በብሔራዊ ምርጫው አብላጫውን ድምጽ አግኝቶ ያሸነፈ ፓርቲ አለመኖሩ ያስደሰታቸው ሲሆን ከቀናት በኋላ የሚመሰረተው ጥምር መንግስት በሀገሪቱ የውስጥና የውጭ ፖሊሲዎች ላይ ምን ለውጥ እንደሚያመጣ ለማየት መጓጓታቸውን ይናገራሉ። የስነ ህንጻ ባለሙያ የሆኑት ሲምፖዌ ማላምቦ፣
እኔ በጣም ተደስቻለሁ ምክንያቱም አሁን የአፍሪካ ብሔራዊ ኮንግረስ ANC ሀገሪቱን እንዴት እንደሚመራና እንዴት እያስተዳደራት እንደነበረ እንደገና የሚያጤንበት ሁኔታ ላይ ነው ያለው።
አርቲስትና መምህር የሆኑት ፓፋና ዚምፔም እንዲህ ይላሉ።
It's a very challenging for the ruling party. They have to think now which
ለገዢው ፓርቲ በጣም ፈታኝ ነው። የትኛውን ጥምረት ማድረግ እንዳለባቸው አሁን ማሰብ አለባቸው። ምክንያቱም ከዲኤ ወይም ዲሞክራቲክ ህብረት ፓርቲ ጋር ማድረግ ሌላ ነገር ነው። ከኢኤፍኤፍ የኢኮኖሚ ነጻነት ተዋጊዎች ጋር ማድረግም ሌላው የተለየ ነገር ነው። ከቅርብ ጊዜው ኤምኬ ፓርቲ ጋር መመስረት ሌላው የተለየ አማራጭ ነው።
ሌላው የተንቀሳቃሽ ምስል ባለሙያው ማርክ ፍሌሚንግ፣
depending on the coalitions if it is the DA and the ANC
እንደ ጥምረቱ አይነት ነው። የዲሞክራቲክ ህብረትና የአፍሪካ ብሔራዊ ኮንግረስ የዲኤና ANC ጥምረት አንድ ላይ ከሆነ የዲሞክራቲክ ህብረት በእርግጥ ገብቶ የአፍሪካ ብሔራዊ ኮንግረስ ያሳካለትን አንዳንድ መልካም ነገሮች ማድረግ ይችላል።
የአፍሪካ ብሔራዊ ኮንግረስ 40% ድምጽ ያገኘ ሲሆን ዲሞክራቲክ አሊያንስ 22% የሚሆነውን ድምጽ አግኝቷል። ከፕሪቶሪያ ዩኒቨርሲቲ የምርጫ ተንታኝ ቴንዳይም ባንጄ በሁለቱ መካከል ያለው ጥምረት አገሪቱን ሊያስታርቅ ይችላል ይላሉ።
The DA ANC coalition promotes non-racialism.
የዲሞክራቲክ ህብረትና የአፍሪካ ብሔራዊ ኮንግረስ ጥምረት ጸረ ዘረኝነትን ያራምዳል። የዲሞክራቲክ ህብረትና የአፍሪካ ብሔራዊ ኮንግረስ ጥምረት ሀገሪቱ ውስጥ በሁለት ዘሮች መካከል አንድነት እንዲኖር ያደርጋል። በተጨማሪም የደህንነትን ችግሮች በመፍታት ረገድ በተፎካካሪ ልዩነቶች መካከል ሚዛን እንዲኖር ያደርጋል።
ሌሎች ጥምረቶች 15 በመቶ ካሸነፈው በቀድሞው ፕሬዝደንት ጃኮብ ዙማ ከሚመራው አዲስ የተቋቋመው ፓርቲ ኡምኮንቶ ዊስዊዝዌ ወይም ኤምኬ እየተባለ በአጭር ስያሜው ከሚጠራውና 10 በመቶውን ካሸነፈው ከኢኮኖሚክ ነጻነት ፓርቲ ጋር ሊሆን ይችላል። ኤድጋር ጊትዋ በኬንያ ስታርትሞር ዩኒቨርሲቲ ፕሮፌሰር ናቸው።
And unfortunately, Zuma has already pronounced himself on this and said he will only have a coalition with
እንዳልመታደል ሆኖ ዙማ በዚህ ጉዳይ ላይ ከአፍሪካ ብሔራዊ ኮንግረስ ጋር ጥምረት የሚመሰርተው ሲሪል ራማፎሳ ፕሬዝዳንት ካልሆነ ድረስ ብቻ ነው ሲሉ ቅድመ ሁኔታዎችን አስተውቀዋል። ስለዚህ አፍሪካ ብሔራዊ ኮንግረስና የኢኮኖሚ ነጻነት ተዋጊዎች ፓርቲ ከኢኮኖሚ ነጻነት ፓርቲ ጋር ቢሆንም ሌላ ተጨማሪ ፓርቲ ያስፈልጋቸዋል።
አፍሪካ ብሔራዊ ኮንግረስ መሪው የምርጫውን ውጤት ተከትሎ ስልጣን እንደማይለቅ አስታውቋል። ነገር ግን የደቡብ አፍሪካን ህዝብ የሚያገለግል መንግስት ለመመስረት ፓርቲው ከሁሉም ጋር ለመስራት ክፍት ነው ብሏል። ቴንዳይ ምባንጄ
At this stage in time, Cyril Ramaphosa is the best foot forward for the
በዚህ ደረጃ ሲሪል ራማፎሳ በውስጥም ሆነ በዓለም አቀፍ ደረጃ ባላቸው መልካም ስም ኤንሲ ወደፊት እንዲራመድ ተመራጭ ናቸው።
በጥምረት መንግስቱ የሀገር ውስጥ አስተዳደርን ማሻሻል ቢቻልም በዓለም አቀፍ ደረጃ ግን ደቡብ አፍሪካ እንደ ሩሲያና ዩክሬን እንደ እስራኤልና የሐማስ ጦርነቶች ጉዳይ ላይ ያላት አቋም ጥያቄ ውስጥ ሊገባ ይችላል ይላሉ ኤድጋር ጊትዋ።
How they look at the Palestinian Hamas issue
ሁሉም የፖለቲካ ፓርቲዎች የፍልስጤም ሐማስን ጉዳይ እንዴት እንደሚመለከቱት የየራሳቸው ማኒፌስቶ ስላላቸው ራሳቸው እንዴት ማስተዋወቅ እንደሚፈልጉ አሁን በጥምረት መንግስት ውስጥ እንደገና መደራደር ካሉባቸው አንዳንድ ነገሮች መካከል ናቸው።
ደቡብ አፍሪካ ለዓለም አቀፍ ፍርድ ቤት ባቀረበችው ክስ በጋዛ የዘር ማጥፋት ወንጀል ፈጽማለች ስትል እስራኤልን ከሳለች። እስራኤል የጋዛ ጤና ጥበቃ ሚኒስቴር ወደ 36000 የሚጠጉ ፍልስጤማውያን ተገድለዋል ለሚለው ጥቃት ባለፈው ዓመት በእስራኤል 1200 ሰዎችን ለገደለው የሐማስ ጥቃት ምላሽ ነው ስትል ትከራከራለች። በመጪው ህዳር ወር ፕሬዝደንታዊ ምርጫ በመታካይደው በዩናይትድ ስቴትስ ጥላቻና አክራሪ አመለካከት ካሁኑ ቀደም ባልነበረ መልኩ የተስፋፋ መሆኑን ከትላንት በስቲያ ማክሰኞ የወጣው አዲስ ሪፖርት አመለከተ። አሳታፊ የሆነውን የሀገሪቱን የዲሞክራሲ ስርዓት ለመሸርሸር የሚሞክሩ የነጭ የበላይነት አቀንቃኞች እንዲሁም LGBTQ+ በሚል ጥቅል መጠሪያ የሚታወቁ የተለያዩ ጾታዊ ዝንባሌ ያላቸው ማህበረሰቦች ጠል የሆኑ ቡድኖች መበራከታቸውን ሪፖርቱ ጠቁሟል። የቪኦኤዋ ቬሮኒካ ኢግሊሲያስ ባልደራስ ባጠናቀረችው በሪፖርቱ የተካተቱትን ምርምሮችና በምርጫው ላይ የሚኖራቸውን አንድምታዎች የዳሰሰ ዘገባ አስተላልፋለች። ቆንጅታየ አሰናድታዋለች።
LGBTQ+ በሚል የጋራ መጠሪያ የሚታወቁት ማህበረሰቦች ባለፈው 2023 ዓመተ ምህረት በዩናይትድ ስቴትስ ዋና ዋና የጥላቻና የጽንፈኝነት ኢላማዎች ከሆኑት መካከል እንደነበሩ Southern Poverty Law Center የተባለው የሲቪል መብት ጉዳዮች ጠበቆች ተቋም ባወጣው ሪፖርት አስታውቋል። ጥላቻ የተሞሉ አነጋገሮች፣ መንግስት እያሴረ ነው የሚሉ አመለካከቶች በውጭ ሀገር ተወላጆች፣ ነጮች ባልሆኑ ሰዎች፣ ውሁዳን የእምነት ማህበረሰቦችም ጭምር የጥላቻና የጽንፈኝነት አቀንቃኞች ኢላማ እንደነበሩ ሪፖርቱን ያዘጋጁት ተመራማሪዎች አመልክተዋል። በማዕከሉ ከፍተኛ አጥኚ የሆኑት አርጂ ክሬቨንስ እንዲህ ይላሉ።
አሳታፊ ዲሞክራሲ የሚቃወሙት ጽንፈኞች ደግሞ ያለፈውን ዓመት በመንግስት ላይ በኃይል ማመፅን ተገቢ፣ ጥላቻን ትክክል አድርገው እያቀረቡ ሴራ እየተሸረበ ነው የሚል አስተሳሰብ ሲያስፋፉ አሳልፎታል። አሁን ደግሞ ሁሉም በሀገራችን ታሪክ እጅግ ከፍተኛ ትኩረት ከተሰጣቸው ምርጫዎች መካከል አንዱ ለሆነው ለመጪው ምርጫ የተዘጋጁ ናቸው።
ባለፈው እንደ አውሮፓውያን የዘመን አቆጣጠር በ2023 ዓ ም 835 ጸረ መንግስት ቡድኖች በንቃት ሲንቀሳቀሱ እንደነበረ የጠቆመው ሪፖርቱ ከዚያ በቀደመው ዓመት 702 እንደነበሩ በንጽጽር አስቀምጦታል። ጥላቻን የሚያቀነቅኑ ቡድኖች ቁጥር ካቻምና 523 እንደነበረና አምና ደግሞ ወደ 595 እንዳሻቀበ ነው ሪፖርቱ ያወሳው። እነዚህ ቡድኖች ልዩ ዓላማዎችን ይዘው የፖለቲካው ዓለም ውስጥ እየገቡ ነው ይላሉ አጥኚው አርዲ ክራቨንስ።
The limit pluralism, it's the limit participation. It's to limit democracy itself.
አካታችነትን ለመገደብ፣ ተሳትፎን ለመገደብ፣ ዲሞክራሲን ራሱን ለመገደብ በመስራት ላይ ናቸው።
ፕሬዚደንት ጆ ባይደን በህዳር ወር በሚካሄደው ምርጫ በጥላቻ የታጨቁ ንግግሮችን ለመግታት ያሉት አማራጭ እሳቸው ብቻ መሆናቸውን እየተናገሩ ናቸው።
I'm not gonna let Donald Trump turn America into a place that doesn't believe in honesty.
ዶናልድ ትራምፕ አሜሪካን በእውነተኝነት በጨዋነት ሌሎችን በማክበር የማታመን ሀገር እንዲያደርጓት በፍጹም እድል አልሰጣቸውም። ትራምፕ አሜሪካን በቁጣ በምሬትና በጥላቻ የተሞላች ሀገር እንዲያደርጓት በፍጹም አልፈቅድላቸውም።
ሪፐብሊካን ፓርቲው እጩ ያደርጋቸዋል ተብለው የሚጠበቁት ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2017 ዓመተ ምህረት ቨርጂኒያዋ ሻርለትስቪል ከተማ ላይ በነጭ የበላይነት አቀንቃኞች ሰልፍ ተሳታፊዎችና እነሱን በተቃወሙ መካከል ኃይል የቀላቀለ ግጭት በተፈጠረበት ጊዜ ለሁከቱ ሁለቱንም ወገኖች መወንጀላቸው ውዝግብ ቀስቅሶ እንደነበረ ይታወሳል። በተጠቀሰው ሰልፍ ወቅት አንድ የነጭ የበላይነት አቀንቃኝ ተሰብስበው በነበሩ ተቃዋሚዎች ላይ ሆን ብሎ መኪናውን እያሽከረከረ በመግባት የአንዲት ሴት ህይወት ሲያጠፋ ከ30 የሚበልጡ ሰዎችን አቆሰለ። በወቅቱ ፕሬዝደንት የነበሩት ዶናልድ ትራምፕ በብዙ ወገኖች በኩል የታየው የሚዘገንን ጥላቻ፣ ጭፍን ጥላቻና ሁከት ሲሉ እንደገለጹት ይታወሳል። ከዚህም በተጨማሪ ዶናልድ ትራምፕ ዘርን፣ የተመሳሳይ ጾታ አፍቃሪዎችን መብት ዳይና አድሎን ወዘተ የመሳሰሉ ጉዳዮችን የሚያነሱ መጽሐፍት ከትምህርት ቤቶች እንዲታገዱ ግንባር ቀደም ተሟጋች የሆነውን ማምስ ፎር ሊበርቲ የተባለውን ወግ አጥባቂ የፖለቲካ አራማጅ ቡድን ደግፈው ተናግረዋል። ቡድኑን ሪፖርቱ ያወጣው ሳውዘርን ፖቨርቲ ሎው ሴንተር የተባለው ተቋም እንደገና በ2023 ዓመተ ምህረትም አካታች ትምህርትን የሚቃወም ጸረ መንግስት ጽንፈኛ ቡድን ሲል ፈርጆታል።
The radical left is even slandering Moms for Liberty. As a so-called hate
ግራክል ስፈኞች ማምስ ፎር ሊበርቲ ለነጻነት የቆሙ እናቶች ሳይቀር ስማቸውን ያጠፉ ነው። ጥላቻ አቀንቃይ ቡድን ተብላቸዋል። ማምስ ፎር ሊበርቲ ጥላቻ አቀንቃይ ቡድን ሲሆን አልታያቸውም።
ማምስ ፎር ሊበርቲ የተባለው ቡድን ለቪኦኤ ቃለ መጠይቅ ለመስጠት ፈቃደኛ ሳይሆን ቀርቷል። በህዳር ወር ከሚካሄደው ፕሬዝዳንታዊ ምርጫ አስቀድሞ ምንም አይነት ሁከት እንዳይከሰት ለመከላከል እጩዎቹ በሚያደርጓቸው ንግግሮች መጠንቀቅ እንዳለባቸው አዋቂዎች ያሳስባሉ። በሮጀር ዊሊያምስ ዩኒቨርሲቲ የሶሺዮሎጂ ፕሮፌሰሯ ቲል ሮትስቻይልድ እንዲህ ብለዋል።
For Biden to continue to be present and speak about
Biden እየተዘዋወሩ ስለ ሰላም መናገራቸውን መቀጠል አለባቸው። እሱም ብቻ ሳይሆን በአጠቃላይ በምርጫ መሳተፍ አስፈላጊ መሆኑን መናገር አለባቸው። የቀድሞ ፕሬዝዳንት ትራምፕ ደግሞ እሳቸው አስቸጋሪ ቦታ ላይ ናቸው። እሳቸው ደጋፊ የሚበዛላቸው ጽንፍ በያዘ መንገድ ሲናገሩ መሆኑ የታወቀ ነው። እሱን ሲያደርጉ ደግሞ ድምጽ ሊሰጡ የሚችሉ የህብረተሰብ ክፍሎችን ያገሏቸዋል።
መራጮችም በዋና ዋናዎቹ የብዙሃን መገናኛዎችና በማህበራዊ መገናኛዎችም ጭምር ጥላቻና ጽንፈኝነትን የሚያቀጣጥሉ የሴራ መላምት የተላበሱ ንግግሮችን ነቅተው መከታተል እንዳለባቸው ቲል ሮትስቻይልድ አሳስበዋል።
በመከታተል ላይ ያላችሁት ከአሜሪካ ድምጽ በቀጥታ የሚተላለፍላችሁን የረቡዕ ምሽት ግንቦት 28 2016 ዓመተ ምህረት ስርጭታችንን ነው። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ይቆጣጠርልናል። የዘገባዎቹን ምስልና ድምጽ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። ዌብና ማህበራዊ ድረገጽ አሰናጃችን አበባየሁ ገበያው ናት። የምሽቱ ዋና አዘጋጅ ጽዮን ግርማ። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ዲሞክራሲ በተግባር ሲሆን የጠቅላይ ሚኒስትር አብይ አህመድ በአገራዊ ምክክር የባለድርሻ አካላት ውይይት መክፈቻ ላይ ባሰሙት ንግግር ላይ የባለሙያዎች አስተያየትን የተመለከተ ይሆናል። ጠቅላይ ሚኒስትሩ በቅዳሜ የሀገራዊ ምክክር የባለድርሻ አካላት ውይይት መክፈቻ ላይ ከእንግዲህ በኢትዮጵያ የሽግግር መንግስት አይኖርም በማለት ያሰሙት ንግግር የኮሚሽኑን ተአማኒነት የሚጎዳ ነው በሚል ትችት እየቀረበበት ነው። ጠቅላይ ሚኒስትሩ ሐሳቡ ለውይይት እንዳይቀርብ አድርገው አልተናገሩም በሚል ሙግት የሚያቀርቡም አሉ። ኮሚሽኑ በበኩሉ የጠቅላይ ሚኒስትሩ አስተያየት እንደ አንድ ሐሳብ ብቻ የሚወሰድ መሆኑን ጠቅሶ ምላሽ ሰጥቷል። አስማማው አየነው በዚህ ዙሪያ ያሰናዳው ዘገባ በዛሬ ዲሞክራሲ በተግባር ዝግጅት ቀጥሎ ይቀርባል።
ቅዳሜ ግንቦት 24 2016 ዓ.ም ምረት በአድዋ ድል መታሰቢያ በተካሄደው የኢትዮጵያ ሀገራዊ ምክክር ኮሚሽን የውይይት አጀንዳ የማሰባሰብ ምዕራፍ ማስጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ሽግግር መንግስት እንደማይኖር ገልጾ ያስተላለፉት መልእክት ንግግር ቀስቃሽ ሆኖ ሰንብቷል።
ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ኢትዮጵያ ውስጥ የሚኖረው በምርጫ የተመረጠ መንግስት ብቻ ነው። በህዝብ ውሳኔ የተመረጠ መንግስት ብቻ ነው። ለምን? እንኳን እንደ እድርና ቁብ ሰብሰብ ብለን ተውትና አሁን ባለንበት ቁመናም ጠንክረን የምናስበው መከወን ችግር ሆኗል። ለምን ሽግግር ሽግግር ይላሉ ያላችሁ እንደሆነ በቀላሉ መሐላችን ገብተው ሊጫወቱ፣ ሊከፋፍሉ፣ ሊበትኑ የሚፈልጉ ኃይሎች የሚያመጡት ሐሳብ እንጂ የኢትዮጵያን ሐሳብ አይደለም።
ይህንን የጠቅላይ ሚኒስትሩን ንግግር መነሻ በማድረግ አስተያየት እንዲሰጡን ከጋበዝናቸው ምሁራን መካከል በተለያዩ ዓለም አቀፍ አውታሮች ላይ ከሚያቀርቧቸው በተለይ አፍሪካን የሚመለከቱ ትንታኔዎች በተጨማሪ ኔዘርላንድስ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት ባልደረባ ዶክተር አደም ካሴ አንዱ ናቸው። ዶክተር አደም የጠቅላይ ሚኒስትሩ ንግግር የኮሚሽኑን ታማኝነት ከወዲሁ የሚጎዳ ነው የሚል እምነት አላቸው። ምክክሩ ሲጠናቀቅ የኮሚሽኑ የመጨረሻ ድምዳሜዎች ለመንግስት እንደሚቀርቡ ያስታወሱ ዶክተር አደም የሽግግር መንግስት ሀሳብ ቢመጣ እንኳን መንግስት እንደማይቀበለው ንግግሩ አስቀድሞ የሚያመላክት ነው ይላሉ።
መልእክቱ የሚመስለው ጠቅላይ ሚኒስትር አብይ አህመድ አንዳንድ ጉዳዮችን ከንግግሩ ውጭ ለማድረግ የታሰበ ይመስላል። ኮሚሽኑ ሲቋቋም ስልጣኑ ሀሳቦችን አሰባስቦ ነገሮችን መምሮ ሪፖርት ማቅረብ ነው። ያንን ሪፖርት ግን ወደፊት የሚወስደው በዋነኛነት መንግስት ነው የሚሆነው እና ከዛ አንጻር ይሄ የሚያሳየው የኮሚሽኑ እንኳን ተገቢ ነው ብሎ ቢያስገባም እንኳን መንግስት ሊቀበለው በተለይ ጠቅላይ ሚኒስትር አብይ አህመድ ሊቀበለው የማይችል ነገር እንደሆነ የሚያስመስለው በአጠቃላይ ምን አይነት መንፈስ የፈጠረ ይመስለኛል። እንግዲህ አሁን እስካሁንም ያለ መንፈስ ነው፣ ግን የበለጠ ያባባሰው ምንድን ነው? ይሄ ነገር ኮሚሽኑ አቅሙን ቢሰራም ኮሚሽኑ አሁን ነገሮች ጉድለት ቢኖርበትም እንደ አቅሙን ትልቅ ነገር ቢሰራም እንኳን ምናልባት ያለው ሂደት መንግስት የሚፈልጋቸውን ነገሮች ብቻ ያደርጋል፣ ቢያንስ ቢያንስ ደግሞ መንግስት ማይፈልጋቸውን ነገሮች እንዳያደርግ ገደብ ይደረግበታል የሚለውን ፍራቻ የሚያጠናክር ንግግር ነው የሚሆኑ። በተለይ በተለይ ደግሞ ይሄ ትልቅ ነገር መክፈቻ ላይ መሆኑ ተገቢ አይደለብኝ ነው የማስበው።
ሌላ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ባለሙያ የሆኑት ዳያ ሞዳሌ ግን የጠቅላይ ሚኒስትሩ ንግግር ሀሳቡ ለምክክር አይቀርብም የሚልና ለኮሚሽን የሚቀርቡ ሀሳቦችን ከወዲሁ የሚገድብ አይደለም ሲሉ ይሞግታሉ።
እንደ ሀገር ገዢው ፓርቲ መሪ እንደ ጠቅላይ ሚኒስትር መክፈቻ ንግግር አድርገዋል፣ ግን በዛ ንግግር ላይ የራሳቸውን መንግስት አቋም አንስተዋል። ያነሱት ሀሳቡ አይቀርብም አይደለም፣ አይተገበርም የሚል አይነት ነው እንደ ፓርቲ ያንን ያቀረቡት። እኔም በዛ መልክ ነው የማየው። አሁን የሀሳብ ማሰባሰቡ ላይ ገደብ እንዳደረጉ ተደርጎ መወሰድ የለበትም። ሽግግር መንግስት የሚባለው ነገር አሁን ባለው ህገ መንግስት ማዕቀፍ ሊተገበር የሚችል አይደለም። እሳቸው ቢፈልጉም አይችሉትም። እንደዚህ አይነት ነገር ምንድን ነው መሆን የሚችለው? እሳቸው በዛው ንግግር ያሉት ነገር አለ። የተግባባንባቸውን እንፈጽማለን፣ ማንግባባባቸውን ወደ ህዝበ ውሳኔ እንወስዳለን ነው ያሉት። በእኔ እይታ የሽግግር መንግስት ጥያቄ ማለት ይሄኛውን ህገ መንግስት ማገድ ማለት ነው። ህገ መንግስቱን ሳታግድ ሽግግር መንግስት ማቋቋም አትችልም። ያለበለዛ ይህን ህገ መንግስት ቁጭ አድርገህ ሽግግር መንግስት የሚባል ነገር ማንሳታት ያ ገና ሶስተኛው ፌዝ ነው፣ እንግዲህ የትግበራው ፌዝ ነው። በዚህ መልክ ብናየው
የተጀመረው አገር አቀፍ ውይይት ብሔራዊ ድባብ እንደሚያሳስባቸው የገለጹት የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓና እናት ፓርቲ ቅድመ ሁኔታዎችን በማስቀመጥ ከውይይቱ ራሳቸውን ማግለላቸውን አሳውቀዋል። ጠቅላይ ሚኒስትር አብይ አህመድ በመክፈቻው ላይ ያነሱትን ሐሳብ በተመለከተ የጠየቅናቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ ምክክሩ አጀንዳ የማሰባሰብ ምዕራፍ ላይ እንደመሆኑ የጠቅላይ ሚኒስትሩ ንግግር ኮሚሽኑ እንደ አንድ ሐሳብ ብቻ እንደሚወስደው ተናግረዋል። በስራችን ላይም የሚፈጥረው ጫና የለም ብለዋል።
የጠቅላይ ሚኒስትሩ ንግግር እንደ አንድ ባለድርሻ አካል እንዳቀረበው ሀሳብ ነው የተቀበልነው እንጂ እኛ ሀሳባችንን የሚቃወም ወይም ደግሞ ቀድሞ የተሰጠን መመሪያ አድርገን አይደለም የምንቀበለው። እኛ የተቀበልነው መንግስትም አንድ ባለድርሻ አካል ሆነ ያቀረቡትን ሀሳባቸውን አክብረን መዝግበን መያዝ ነው እኛ።
ጠቅላይ ሚኒስትር አብይ አህመድ በዚሁ ንግግራቸው በምክክር ሂደቱ መጠናቀቅ በኋላ ኮሚሽኑ ለመንግስት ለይቶ የሚያመጣቸው አጀንዳዎች እንዲተገበሩ መንግስታቸው እንደሚሰራ ተናግረዋል። በቀጣይ የውይይቱ ምዕራፎች ህዝቡ የሚያነሳቸውን ሀሳቦች ወደ ሽግግር መንግስት የሚወስዱ ከሆነም በምክክሩ ሶስተኛ ደረጃ የትግበራ ምዕራፍ ላይ ህገ መንግስታዊ መሻሻልን የተመለከተ ህዝበ ውሳኔ ሊካሄድ እንደሚችል አቶ ዳያ ሞዳሌ ይናገራሉ። ሌሎች ፖለቲካ ኃይሎች ከዚህ ውጭ የሚያነሷቸው ሀሳቦች ካሉ ደግሞ በምክክር ሂደቱ የተሳተፈ ያለውን ህዝብ ባከበረ መልኩ በፖለቲካዊ ውይይት ብቻ መፍታት እንደሚገባም ይናገራሉ።
ከትጥቅ ትግል ለመውጣት በራሳቸው ከመንግስት ጋር መደራደር ይችላሉ። ኦልሬዲ የኦሮሞ ነጻነት ሰራዊት ጀምሮት እንደነበረ ፋኖም እንደዛ ቢጀምር የጋምቤላ ነጻነት ግንባር የሚልም አለ መሰለኝ። እነሱ የግል ድርድር ነው። እሱ ምክክር ኮሚሽኑ ያለው ምንድን ነው? እነሱ የሚሳተፉበትን ኢሚኒቲ ዋስና እኔ እፈጥራለሁ፣ አበጃለሁ፣ ሞክራለሁ እያለ ነው ያለው። የእነሱ ድርድር አይደለም ምክክሩ። ምክክሩ ጠቅላላውን ተራውን ዜጋም የሚያካትት ነው፣ እነሱንም የሚያካትት ነው። እነሱ መካተት የሚችሉበትን መንገድ ኮሚሽኑ ማምጣት አለበት። ግን ሌላው ዜጋ ባልተስማማበት ነገር ታጣቂዎቹ ለብቻቸው ሽግግር መንግስት ቢሉ ከመንግስት አንጻር ብቻ ሳይሆን ከእኛም ከተራ ዜጎች አንጻር ተቀባይነት ሊኖረው አይችልም። ምክንያቱም ምንድን ነው የሚያመጣው? መንግስት ለመለወጥ ሁልጊዜ መታጠቅ ታጥቀህ መግባት አለብህ ማለት ነው። ስለዚህ ይሄ ምክክር የምንለውን ቀርቶ ለታጠቀው ምላሽ ይሰጣል ወደሚል ድምዳሜ ነው የሚያስወስደን። ነገር ግን መሳተፍ አለባቸው የሚል አቋም ነው ያለን። እነሱ ሳይሳተፉ የተሟላ ነው ማለት አይደለም።
ዶክተር አደም ካሴ በበኩላቸው ምክክሩ እየተደረገ ያለው ሀገሪቱ በግጭት ውስጥ እያለች መሆኑን ጠቅሰው ይህም በስኬታማነቱ ላይ ተጽዕኖ ሊኖረው እንደሚችል ይናገራሉ። ስለዚህም አስቀድሞ ሰላም ማረጋገጥና በሁሉም ዘንድ ታማኝነት ያለውን አካሄድ መከተል እንደሚገባ ይመክራሉ። ለዚህም የሌሎችን ሀገራት ተሞክሮ ማሳያ አድርገው ያብራራሉ።
ለእኔ የሚታየኝ የኢትዮጵያ ችግር ሁለት ነው። አንደኛው ከተረድቻ አንጻር ከሀገሪቷ አቋም አንጻር ከመንግስት አንጻር የሚታይ ችግር አለ። ያም በተለይ ንግግሩ አስፈላጊ የሚያደርግም ያንን ደግሞ ሰላሙንም ሁሉንም ማካት ይፈልጋል። ከዛ በኋላ ደግሞ የዲሞክራሲያዊ ስርዓት ማምጣትም አለ። ሁለተኛው ጥያቄ ነው ደግሞ ሁሉም ነገር ተስማምተን ዲሞክራሲያዊ ስርዓት ማምጣ ከሆነም ወደ ግጭት መግባታችን የማይቀር ስለሆነ ማለት ነው። እና ሁለቱን እነዚህን ሁለቱን ችግሮች ያገናዘበ አካሄድ ያስፈልጋል። አንደኛው ዳያሎጉ የመጀመሪያው ሊፈታ የሚችል ነው። ያ ሰላም ይፈልጋል፣ ሁሉንም ማካት ይፈልጋል። ያ ደግሞ የታሰሩ ሰዎች በትንሹ በትንሹ በጣም ብዙ ሰዎች የታሰሩ ሰዎች አሉ፣ እነሱ መፈታት ይኖርባቸዋል። እንደ መንግስት ደግሞ አሁን እኔ ነኝ ያሸነፍኩት እኔ ብቻ ነኝ የሚለውን ሳይሆን አካታች ሆነ ቢያንስ የተቃዋሚ ኃይላትን እውቅና የሚሰጥ በአማካሪነት በቋሚነት በአማካሪነት የሚመለከትና ሄዶ ሄዶም ደግሞ በተለይ ይሄ ዳያሎግ ነገሩ ከተሳካ እንኳን ሁሉም የፖለቲካ አካላት ከውጭ ሆነው በእኔ ሳቤ አንድን እንደ ጊዜያዊ እንግዲህ የሽግግር ሳይሆን ጊዜያዊ መንግስት አቅም ያለው መንግስት ተቆሞ ምርጫውን ለሁሉም እኩል በሆነ መንገድ ሊዘጋጁበት የሚችለውን አካሄድ ማስፈር ይፈልጋል ብዬ አስባል። ይሄ ነገር ከሽግግር መንግስት ጋር አንድ አይደለም፣ የተለየ ነው በጣም ነው። አንዳንድ ሀገራት በሰላም ጊዜም ራሱ ለምሳሌ ማዳጋስካር ወይም ካቦ ቨርዴ የሚባሉ ሀገሮች ከትንሽ ጊዜ በፊት ደግሞ ባንግላዴሽን ብናይ ምርጫ ሊመጣ ሲል ያለው ፓርቲ መልቀቅ አለበት ስልጣ ነው። እሳቢ ምንድነው ያለው ፓርቲ መንግስቱን ይዞ ከሆነ የሚወዳደረው የምርጫው ተቀቡልነት አይኖረውም፣ ምርጫው የመጭበርበር የሚሰፋል ከሚል ነው። እና እንደዚህ አይነት ነገር አሁን በእኛ ጊዜ በእኛ እንደ ትራንዚሽን ከዛም በአልፎ ደግሞ እንደ ቋሚ የስርዓት ልንቀበለው እንችላለን ተገቢ ነው ብዬ አስባለሁ።
ሀገራዊ የምክክር ኮሚሽኑ በአገር አቀፍ ደረጃ ካስጀመረው የአጀንዳ ማሰባሰብ ምዕራፍ አስቀድሞ ይህንን የመክፈቻ ስነስርዓት በአዲስ አበባ ከተማ ደረጃም ማስጀመሩ ይታወሳል። ለአጀንዳ ልየታ ከህብረተሰቡ የተውጣጡ ተወካዮችም የለዩቸውን የከተማዋን አጀንዳዎች ለኮሚሽኑ ማስረከባቸው ተገልጿል። በቀጣይም የአጀንዳ የማሰባሰብ ምዕራፍ መክፈቻ በግጭት ውስጥ ያሉትን አማራና ኦሮሚያ ክልልን ጨምሮ በሁሉም ክልሎች እንደሚካሄድ ኮሚሽኑ አስታውቋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
يا
የአመቱ ፈርጦች የዘንድሮ የኢትዮጵያ አሜሪካውያን ማህበር ተሸላሚዎች 31ኛ አመቱን ያስቆጠረው የሰሜን አሜሪካው የኢትዮጵያውያን አሜሪካውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ዘንድሮም የአመቱ ምርጦች ያላቸውን መሰንበቻውን ከዋሽንግተን ዲሲ ወጣ ብሎ በሚገኝ የኮሌጅ ፓርክ ከተማ በደማቅ ስነ ስርዓት አክብረዋል። በአዋቂዎች ጎራ 7 ግለሰቦችና 2 የማህበረሰብ ድርጅቶች፣ በታዳጊ ወጣቶች ጎራ ደግሞ በትምህርታቸው ባስመዘገቡት የላቀ ውጤትና እንዲሁም እጅግ ከፍ ባሉ የማህበራዊ ተሳትፎቻቸው በብሔራዊ ደረጃ የተመረጡ 8 የሁለተኛ ደረጃ ተማሪዎች ናቸው ለዘንድሮ ክብር የበቁት። በስፍራው ተገኝቶ ስነ ስርዓቱን የተከታተለው አሉላ ከበደ እንደሚከተለው ያቀርባዋል።
መልካም ስራቸው ያልተነገረ በጎ አድራጊዎች ልዩ ክብር ያገኙበት፣ የሌሎች ምክራ የሚያሳስባቸውና ቻሉት ሁሉም ችግሮችን ለመቅረፍ የሚጥሩ አንዳች አንታይ ፋይዳ ያለው ስራ ለመስራት የሚደክሙ ብርቶች የተከበሩና የተወደሱበት ምሽት ነው። በለቱ ሊያከብር ሊያወድሳቸው አዳራሹን የሞላው ታዳሚ በድርጅቱ መሪዎች ታጅበው የዘለቁትን በታዳጊ ወጣቶችና በአዋቂዎች ጎራ የተመረጡትን የአመቱን ተሸላሚዎች ይህን በመሰለ ሞቅ ያለ ስሜት ነው የተቀበላቸው። ለማህበረሰባቸው ልዩ አስተዋጽኦ ያበረከቱና ከፍ ያለ ትርጉም የሚሰጠው ስራ የሰሩ ግለሰቦችን በሚናከብሩበት ልዩ የሽልማት ስነ ስርዓትና የውቅና ምሽት እንኳን ተቀላቀላችሁ ሲሉ ነበር የድርጅቱ ፕሬዝዳንት በብዙ መቶዎች የሚገመተውን ታዳሚ በመስጋና የተቀበሉት።
በዛሬው ምሽት እዚህ የተገኘነው በማህበረሰባችን ህይወት ላይ ከፍተኛ ተጽዕኖ ማሳደር የቻሉ ድንቅ ስራዎችን የሰሩ ግለሰቦችን ለማክበር ነው። ከፍተኛ አድናቆት የሚቸረውን ስራቸውን ብቻ ሳይሆን የምናከብረውና የምናወድሰው ለመጪው ትውልድ አርአያ ለመሆን ያሳዩትን ቁርጠኝነትና በተግባር የገለጹትን ፈቃድ ጭምር ነው። በማህበራችን ማህበረ ግዩራን ዘረ ኢትዮጵያም የነገውን መሪዎች ኮትኩቶ በማሳደግ አስፈላጊነት እናምናለን። ለዚህም ነው ታላላቅ ስራ የሰሩ አዋቂዎችን አስተዋጽኦ ከማክበርና ከማወደስ በተጨማሪ የላቀ ውጤት ያስመዘገቡ የሁለተኛ ደረጃ ተማሪዎችን ለትምህርት የሚያግዙ መጠነኛ ስጦታ በመስጠትና በገዛ ማህበረሰባቸው ውስጥ ታላላቅ ስራዎችን ከሰሩ ወገኖቻቸው ጋር መድረክ እንዲጋሩ የምናደርገው
በየተሰማሩበት ሙያም ሆነ ከሙያቸው ውጪ ይሁነኝ ብለው በሚያከናውኗቸው የበጎ ምግባር ስራዎች ያሳዩትን መነሳሳትና ቁርጠኝነት የተንጸባረቀበትን ጥረት እንዲሁም በብዙዎች ሕይወት ላይ ያሳደሩትን አዎንታዊ ተጽዕኖ የሚያመላክት በቪዲዮ ምስል የተቀነባበረ ታሪካቸው በየተራ ለእይታ በቅቷል። በመድኃኒቶች ቅመማ ኢንዱስትሪው በተሰማራ ግዙፍ ኩባንያ ውስጥ ለ30 ዓመታት በተለያዩ ከፍተኛ ኃላፊነቶች ከነኚህም ውስጥ 18ቱን በምክትል ፕሬዝዳንትነት ያገለገሉ ናቸው። ዶክተር ሽፈራው ገብረ ማርያም ሸላሚው ድርጅት ሲድ ቁልፍ ዓላማው አድርጎት በተነሳበት የመጪውን ትውልድ አርአያዎች ፍለጋ ተመራጭ ከሚያደርጋቸው የስኬት ክንውናቸው ባሻገር በጡረታ ዘመናቸው እድል ያላገኙ ታዳጊ ሴቶች ልጆችን ለማጎልበት ከረጅም ጊዜ ጓደኛቸው የማህበረ ግዩራን ዘረ ኢትዮጵያው ፕሬዝዳንት አቶ አክሊሉ ደምሴ ጋር ባቋቋሙት የበጎ አድራጎት ድርጅት አማካኝነት ወሊሶ ላይ በከፈቱት ትምህርት ቤት ያከናወኑት ስራ ነው ለሽልማቱ ያበቃቸው።
ላለፉት 4 ዓመታት ከአካባቢው አስተዳደር በተከራየው የቀድሞው ፖስታ ቤት ቅጥር ግቢ ውስጥ በሚገኝ ስፍራ ሲገለገል የቆየው የበጎ አድራጎት ድርጅት እንደ አውሮፓውያን ዘመን አቆጣጠር በ2023 ዶክተር ሽፈራው በግላቸው በሰጡት 14 ሚሊዮን ብር ለትምህርት ቤት ቅጥር ግቢ የሚሆን ስፍራ ገዝተዋል።
በጤናና በትምህርት ተጋላጭ ለሆኑ ወገኖች በሚሰጥ ድጋፍና በኢሚግሬሽን ጉዳዮች ያበረከቱት አስተዋጽኦ የተነገረላቸው ደግሞ ዶክተር ቅድስት ገረመው ናቸው።
በተለይ ካስደሰቱኝ ነገሮች መሃል የወደፊት ወጣቶችን ማክበር መቻል ነው። እኛ ትልልቅ ሰዎች ነን፣ የኛን ደግሞ መንገድ የሚከተሉ ብዙ ልጆች ስላፈራን በጣም ደስ ብሎኛል።
የበርካታ ሙያዎች ባለቤት ናት። በፊልም ትወና፣ አቀናባሪነትና ዲሬክተርነት ውብን የተጋመደው በተሰኘውና ሶስቱንም ሆና የሰራችሁን ጨምሮ እንዲሁም አሁን ደግሞ በሌላው ከቲያትር ቀጥላ ባጥናችሁ የጋዜጠኝነት ሙያ የቴሌቪዥን ፕሮግራም ታሰናዳለች። ሌላዋ የዘንድሮ ተሸላሚ ሰሎሜ ሙልጌታ ለመድረክ ተጋሪዎቻቸው ታዳጊዎቹ እንኳን ደስ ያላችሁ የነገው መጪ ጊዜ መሪዎች ናችሁ በሚል የአድናቆት ስሜቷን የቸረችው ሰሎሜ የደስታና የሐዘን ስሜቶች የተቀላቀሉበት ዕለት ነው ስትል የስኬቷ መሰረት አርአያና ዋና አበረታቿ የነበሩትን በቅርቡ ከዚህ ዓለም በሞት የተለዩ አባቷን ካፕቴን ሙሉጌታ መብራቱን አንስታለች።
ዛሬ እዚህ አብሮን ቢሆን ምን ያህል ደስ ይለው እንደነበረ አውቃለሁ። እውን ሆኖ ማየት የሚመኘውን ለማሳካት እንዳላመነታ ያበረታታኝ የነበረው ራሱ አባቴ ነበር። የቱንም ያህል ነገሮች አዳጋች ቢሆኑና የምንሰራው አቀበት ቢሆን ፈጽሞ ተስፋ እንዳልቆርጥ ያደረገኝ ዛሬም እዚህ ፊታችሁ እንድቆም ካስቻሉኝ ምክንያቶች አንዱ አባቴ በውስጤ መኖሩ ነው።
ለሽልማቱ ያበቃውንና በሽልማቱ ላይ የሰፈረውን አጭር ጽሑፍ የድርጅቱ ፕሬዝዳንት በንባብ እንዲህ ሲሉ ያሰሙለት አጋር ለኢትዮጵያ ወጣቶች በድርጅት ደረጃ ከተሸለሙት አንዱ ነው።
የሽልማት ከሁለት አስርት ዓመታት በላይ ኢትዮጵያ ውስጥ ወላጆቻቸውን ያጡ ሕፃናትና በኤችአይቪ የተጎዱ ወገኖቻችንን ሲረዳ ለቆየው አጋር ለኢትዮጵያ ወጣቶች ማህበር እየተሰጠ ነው። ግንቦት 26/2024
ላለፉት 23 ዓመታት ወላጆቻቸውን በኤችአይቪ ላጡ ወላጅ አልባ ሕፃናትና ለተጎጂዎች ድጋፍ ሲሰጥ የቆየውን አጋርን ከወዳጆቹ ጋር በመሆን የመሰረተው የስፖርቱ ሰው የቀድሞው ዕውቅ የብሔራዊ እግር ኳስ ተጫዋች ፍስሐ ወልደ አማኑኤል ነው። እጅግ ከፍተኛ በሆነው ሰብአዊ ስራዎቹ የኩምክና ክህሎቱ ለታዳጊ ሕፃናት በፈጠረው መድረክና በብዙ የማኅበራዊ አገልግሎት ተሳትፎቹ ሲል ሲል ያከብረውን ከያኔ ይሸቱ መለሰን ለድንቅ ሙያዊ አስተዋጽኦአቸው በትምህርትና ጥናት መስክ ላስመዘገቡት ከፍ ያለ ደረጃና ለማህበረሰብ አገልግሎቶቻቸው ይህን ልዩ ቅናና ክብር የሰጣቸው መሆኑን የገለጻቸውን ዶክተር ምስራቅ ገዝሙን በማህበረሰባቸው ውስጥ ለሰዎች ጤና መሻሻልና ሕይወትን በመታደግ እንዲሁም በትውልድ አገራቸው ለሚያደርጉት ላቅ ያለ ሰብአዊ ሥራ ለመልካም አርአያነታቸው ያላቸውን ዶክተር አሰፋ ጀጃውን የላቀ የማህበረሰብ አገልግሎት ለሰብአዊ ዓላማዎች ያለ ስስት የመሰጠታቸውና አርአያነታቸው ያላቸውን አቶ አቤል ጋሼ እንዲሁም ገጣሚያንን፣ ሙዚቀኞችን፣ በአጠቃላይም ከያንያንን፣ ምሁራንንና ሌሎች ባለሙያዎችን ጨምሮ ለብዙዎች እድል የሰጠ መድረክ በመፍጠር እንዲሁም የኢትዮጵያን ታሪክና ባህሎች ከፍ በማድረግ ላበረከተው አስተዋጽኦ የክብር ዕውቅናውን ስጠቱን የገለጸውን ጦቢያን ክንውኖቻቸውንና ከሥነ ሥርዓቱ ያገኘናቸውን ምስሎች በተከታታይ ቅንብሮቻችን እናቀርባለን። በተጨማሪም ከመኖራቸው በፊት የኖሩ የሚመስሉትን ባጭር የታዳጊ ዕድሜያቸው ብዙ ያከናወኑና ሩቅ መዳረሻቸውንም ከወዲሁ ያሳዩትን ወጣት ተሸላሚዎችን ታሪክም እንዲሁ በሌላ ራሱን በቻለ ዝግጅት እናቀርባለን።
በቀጣዩ የዩናይትድ ስቴትስ ምርጫ ዋነኛ ከሆኑ ጉዳዮች መካከል አንዱ የስደተኞች ጉዳይ ነው። በዋሽንግተን ዲሲ የሚገኝ ልዩ ልዩ አገራት ስደተኞችን ባህል የሚያስተዋውቅ አንድ ምግብ ቤት በስደተኞች ጉዳይ ላይ ማህበራዊ ለውጥ እንዲመጣ በመቀስቀስ ላይ ይገኛል። የአሜሪካ ድምጿ የስደተኞች ጉዳይ ዘጋቢ አሊኒ ቦርሰን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች።
አልባ ጋልዳሜስ ማዕድ ቤት ውስጥ ምን ማድረግ እንዳለባት ታውቃለች። በዋሽንግተን ዲሲ ዋይት ሃውስ አቅራቢያ የሚገኝ አንድ የስደተኞች ምግብ ቤት ዋና ምግብ አብሳይ ናት። ጋልዳሜስ ከ20 ዓመት በፊት ወደ ዩናይትድ ስቴትስ ከኤልሳልቫዶር የመጣች ስደተኛ ናት። ብዙ ስራዎችን ብትሞክርም ምግብ ማብሰል ግን ልቧን አሸንፎታል።
ይህ ምግብ ቤት የዓለም ሀገራት በሙሉ ድብልቅ ነው።
በምግብ ቤቱ የሚቀርቡት የተለያየ ሀገር ገበታዎች ዝርዝር በዩናይትድ ስቴትስ ያሉ ስደተኞች ባህልን የሚያሳዩ ናቸው። ሁሉም ገበታዎች የራሳቸው ታሪክ አላቸው። ጋልዳሜዝ የቬንዙዌላም ሆነ የህንድ ምግብ አለም ደግሞ የሌላ ሀገር ምግብ ስታዘጋጅ ሁሉም ሰው እንደ ቤቱ እንዲሰማው ትሻለች።
እዚህ ስትመጣ በቃ ቤት መጣ ማለት ነው።
የስደተኛ ምግብ ቤቱ አጋር መስራቾች እንደ ጋልዳሜዝ ተመሳሳይ ፍላጎት ያላቸው ሲሆን ለስደተኛ ጉዳዮች ቅስቀሳ ማድረግ የሚሻሉ ምግብ ቤቱ የስደተኛ ጉዳዮች መሻሻል እንዲያሳዩና ስደተኞች ድጋፍ እንዲያገኙ ከሚረዱ ሀገር በቀል ረድኤት ተቋማት ጋርም በትብብር ይሰራል። ቴያ ኢቫኖቪች አጋር መስራች ናት።
I just thought it was an incredible, such an innovative way to
ሳስበው ማህበራዊ ተልኮን ከፈጠራ ጋር ያቀናጀ የንግድ ሞዴል በጣም መልካምና ከዚህ ቀደም ያልተሞከረ እንደሆነ ነው የተሰማኝ።
ኢቫኖቪች ከቤልጅየም ዓለም አቀፍ ተማሪ በመሆን ወደ ዩናይትድ ስቴትስ የመጣች ናት። ሌላኛው አጋር መስራች ደግሞ ፒተር ሽቼስተር ነው። የአሁን ዘመን ስደተኞች ታሪክ ቀድሞ ወደ ዩናይትድ ስቴትስ ከመጡት ጣሊያናዊ ቤተሰቦቹ የተለየ አለመሆኑንም ይናገራል።
ከትውልድ ሀገራቸው የተሻለ ሕይወት ለማግኘት፣ ለልጆቻቸው የተሻለ የትምህርት እድል ለመፍጠር እንዲሁም ቅጣትና በደልን ሸሽተው ነው የሚመጡት።
ሽቼስተር የድንበር ደህንነትና ህጋዊ ስደትን ከሰብአዊ ራዕይ ጋር ማቀናጀት ይቻላል ይላል።
አሜሪካ እንደ ሀገር የምትሻውን ደህንነት ለማምጣት የስደተኛ ህጋችን ለማዘመንና ለማሻሻል መንገድ መፈለግ አለብን። ሁሉም ሀገር ድንበሩን እና ዜጎቹን መቆጣጠር ቢፈልግም፣ ነገር ግን በተመሳሳይ ደግሞ ሰብአዊነት የተሞላበት የስደተኛ ህግ ያስፈልገናል።
ኬትሪን ጋርሲያ በምግብ ቤቱ ረዳት ስራ አስኪያጅ ናት።
ወደ ዩናይትድ ስቴትስ ከሶስት ዓመት በፊት ነው የመጣሁት። እንደውም ነገ ልክ ሶስት ዓመት ይሆነኛል።
ጋርሲያ በቬንዙዌላ በወር $20 ደሞዝ ህይወቷን መግፋት ስላቃታት ወደዚህ መጥታለች።
ፓስፖርት አወጣሁና ልክ ቪዛ እንዳገኘው ወደዚህ መጣሁ።
ጋርሲያ በመጣች በስድስት ወር ጊዜ ውስጥ በስደተኛ ምግብ ቤት ውስጥ ስራ አግኝታለች።
የጥገኝነት ጉዳይ ጠበቆቹ ክፍያ በጣም ውድ በመሆኑ ስራ ያስፈልገኝ ነበር።
ጋልዳሜዝ፣ ጋርሲያ፣ ሽቴሽተር እና ኢቫኖቪች ሁሉም የተለያየ ታሪክ ያላቸው ስደተኞች ሲሆኑ ምግብ ቤቱ አንድ ላይ አሰባስቧቸዋል። አሁን ላይ ሁሉም ለራሳቸው፣ ለቤተሰቦቻቸው እና በዙሪያቸው ላሉት በሙሉ አዲስ ህይወትን መፍጠር ችለዋል። ለአሊኒ ባሮስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ፕሮግራማችንን ከማጠናቀቃችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ዩናይትድ ስቴትስ እና ኬንያ በርቀት ተለያይተው ያሉ አገራት ቢሆኑም ተመሳሳይ የዲሞክራሲ እሴቶች ስላሏቸው ግን አንድ መሆናቸውን በመጥቀስ የዛሬው ርዕሰ አንቀጽ መልእክቱን ይጀምራል። በምስል ተቀናብረው የቀረበው ርዕሰ አንቀጽ በመቀጠል የኬንያው ፕሬዚደንት ዊልያም ሩቶ ዋሽንግተንን በጎበኙበት ወቅት ፕሬዚደንት ጆ ባይደን ካደረጉት ንግግር የተወሰኑ ጥቅሶችን አቅርበዋል። ዩናይትድ ስቴትስ እና ኬንያ ለሕዝቦቻችን አንገብጋቢ ጉዳዮች በሆኑት አስተማማኝ ጤና፣ አስተማማኝ ኢኮኖሚ፣ የሳይበር ደህንነትና የአየር ንብረትን በተመለከተ በጋራ በመስራት ላይ ናቸው። በኬንያ 90% የሚሆነው ኤሌክትሪክ የሚገኘው ከንጹህ የኃይል ምንጭ ነው። ከ1 ሚሊዮን በላይ የሚሆኑ ቤቶች ኤሌክትሪክ የሚያገኙት ከነፋስ ኃይል ምንጭ ነው። በመላ ቀጠናው አሜሪካና ኬንያ ለሠራተኞች ቴክኖሎጂ እና አካባቢ ከፍተኛ ትኩረት በሚሰጡ መዋዕለ ነዋይ መስኮች ከፍተኛ ምርታ በማሳየት ላይ ናቸው። ዝቅተኛ እና መካከለኛ ገቢ ያላቸው አገራት በዕዳ ምክንያት የእነዚህ ወሳኝ የመዋዕለ ነዋይ መስኮች ተጠቃሚ ሳይሆኑ እንዳይቀሩ በጋራ በመስራት ላይ እንገኛለን። እስላማዊ መንግሥትና አልሸባብ በምስራቅ አፍሪካ የሚፈጽሙትን ሽብር ማስቆምን በተመለከተ ኬንያና አሜሪካ በጋራ ቆመዋል። ሩሲያ በዩክሬን ላይ የፈጸመችውን ወረራ፣ በየቀጠናዎቻችን በርካታ ዲሞክራሲያዊ አገራትን ያፈረሰውን ሁከት በተመለከተ በጋራ ቆመናል። አሁን የምንሰጣቸው ውሳኔዎች ለመጪዎቹ 10 ዓመታት ተጽዕኖ ሊያስከትሉ የሚችሉበት ታሪካዊ ወቅት ላይ እንገኛለን። የኬንያ አርበኞች ከበርካታ ዓመታት በፊት በዛ የምሽት ሰማይ ላይ አዲስ ሰንደቅ ዓላማቸውን ባውለበለቡበት ጊዜ የነበረን ተስፋ አሁንም አለ። ምክንያቱም ኬንያና አሜሪካ ለሕዝቦቻችን እንዲሁም የተሻለ ዓለም ለመገንባት በጋራ ቁርጠኞች ነን።
የምሽቱ ዝግጅታችን በዚሁ ተጠናቋል። ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። ሰላም ጤና ይስጥልኝ።